Gambino BOA.
ጋቢና ቪኦኤ ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። ከመስታወት አረጋው ጋር አብረናችሁ እንጓዛለን።
እንደምናመሻችሁ። በዛሬ የጋቢና ጉዞ በጤና ዙሪያ ይሆናል። ከሰናባቿ የዓለም ጤና ድርጅት WHO ዳይሬክተር ማርጋሬት ቻን የዘንድሮውን የድርጅቱን ጉባኤ የከፈቱት አሁን ድርጅቱ ዋጋውን ያጣ ነው የሚሉትን ሰዎች ትችት ጠንከር ባለ ኃይለ ቃል በማስተባበል ነው።
The report goes some way towards dispelling criticism that WHO has lost its relevance.
ይህ ዘገባ ጭብጦችን ያስቀምጣል፣ አዝማሚያዎችን ይገመግማል። ሆኖም ለአስተዳደር እውቅና ለመሻት የተዘጋጀ አይደለም። የዓለም ጤና ድርጅት WHO ዋጋ እያጣ ነው የሚለውንም ትችት ያጣጥላል። ምክንያቱም ጭብጡ የሚያሳየው ሌላ ታሪክ ነውና።
WHOን ለመምራት ከሚወዳደሩት መካከል ኢትዮጵያዊው ቴድሮስ አድሃኖም ይገኙበታል። የሚደግፏቸውና የሚቃወሟቸውን ኢትዮጵያውያን አስተያየት ይዘናል።
በኢትዮጵያ ውስጥ የነበሩት የጤና ተቋማት በጣም በቁጥር አነስተኛ ነበሩ። እነዛን የጤና ተቋማት ቁጥራቸውን በእጥፍ አይደለም ከዛ በላይ በሆነ ደረጃ እንዲያድጉና ምናልባትም የጤና አገልግሎት በየወረዳው ደረጃ ላይ መዳረስ እንዲችል ያደረጉ ሰው ናቸው።
ለሰብአዊ መብቶች መከበር ምንም አይነት ደንታ የሌላቸው ሰው ወደ እንዲህ አይነት ዓለም አቀፍ ተቋም እንዲመጡ ማድረግ በኢትዮጵያ ውስጥ እየተፈጸመ ላለው የሰብአዊ መብት ጥሰት ምናልባትም ድጋፍ እንደመስጠት ጭምር ነው የሚሆነው።
የቀድሞ የዩናይትድ ስቴትስ የተላላፊ በሽታዎች መቆጣጠሪያና መከላከያ ስራ አስኪያጅ ቶም ፊደር ስለ ዶክተር ቴድሮስ እንዲህ ብለዋል።
During the time that Tedros was health minister, it would not have made any difference. Calling cholera acute watery diarrhea does not result in
Tedros የጤና ጥበቃ ሚኒስትር በነበሩ ጊዜ ኮሌራን በስሙ ከመጥራት ይልቅ አጣዳፊ ተቅማጥና ትውከት ብሎ መጥራት ከመከላከያው የሚቀንሰው ነገር የለም። ማንንም የበለጠ አይታመምም ወይም አይሞትም።
በአሁኑ ወቅት በኢትዮጵያ ሶማሌ ክልል የታየው አጣዳፊ ተቅማጥና ተቅማጥ በሽታም ሆነ በሶማሊያ የተከሰተው ኮሌራ በስደተኞች በኩል ወደ ኢትዮጵያ እየገባ እንዳልሆነ ዩኤንኤችሲአር አስታወቀ።
በቀን ወደ 37 ማካይ 37 ሰዎች እየመጡ ነው። በ10 እና 20 መካከል ከነበረው ጋር ሲነጻጸር ቁጥሩ ትንሽ ያሻቀባል።
የድርጅቱ ቃል አቀባይ አቶ ክሱት ገብረ እግዚአብሔር ናቸው። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ። አብራችን ከአድማስ ተሻገሩ።
ዜና እናስቀድም።
እንደምናመሻችሁ፣ በድጋሚ ዜናዎችን ይዘን ቀርበናል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ዛሬ እስራኤል እንደገቡ ኢራን ወታደራዊ ኃይሏን የማጠናከር ፍላጎት አላት በማለት ነቅፈዋታል። በአሜሪካ መሪነት እስራኤልን ሲጎበኙ ለመጀመሪያ ጊዜ መሆኑ ነው። እስራኤልና አሜሪካ በአሁኑ ወቅት ትብብራችንን ማጠናከር ይኖርብናል፣ ምክንያቱም እስላማዊ መንግስት ነኝ ከሚለው ጽንፈኛና አሸባሪ ቡድኖች ኢራንን ከመሳሰሉት አሸባሪነትን ከሚደግፉትና በመላ ዓለም ግጭትን ከሚያቀጣጥሉት ሀገሮች የጋራ የሆነ አደጋ ሊኖር ይችላልና በማለት ትራምፕ ተናግረዋል። ከሁሉም ዋናው ነገር ኢራን በምንም አይነት ኑክሌር ማሳያ እንዲኖራት መፈቀድ የለበትም በሚለው ነጥብ ላይ ዩናይትድ ስቴትስ አበክራ ተናግራለች።
የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ዛሬ ኢየሩሳሌም የሚገኘው የምዕራብ ግንብን ነክተዋል። አንድ በስልጣን ላይ ያለ ዩናይትድ ስቴትስ ፕሬዝዳንት ያይሁዳውያንን የተቀደሰ ቦታ ሲጎበኝ ለመጀመሪያ ጊዜ ነው። ትራምፕ ለእስራኤላውያን የተቀደሰ ቦታ ወደ ሆነው ወደ ትልቁ የድንጋይ ግንብ ያመሩት ብቻቸውን ሲሆን ስለ ታሪኩ ከሰሙ በኋላ ቀኝ እጃቸውን ለ30 ሰከንድ ያህል በግንቡ ላይ አስቀምጠዋል።
በመጨረሻም የተባበሩት መንግስታት ድርጅት የጸጥታ ምክር ቤት ሰሜን ኮሪያ አሁን በቅርቡ ላደረገችው የቦልስቲክ ሚሳኤል ሙከራ ምላሽ ለመስጠት ነገ አስቸኳይ ስብሰባ ያደርጋል። አስቸኳይ ስብሰባ እንዲደረግ ጥሪ ያቀረቡት ዩናይትድ ስቴትስ፣ ደቡብ አፍሪካና ጃፓን መሆናቸውን በተባበሩት መንግስታት ድርጅት የኡራጋይ ተልእኮ ገልጿል። ሰሜን ኮሪያ አሁን የመካከለኛ ርቀት መች ቦልስቲክ ሚሳኤሎች በብዛት የማምረትና ለወታደራዊ ኃይሏ የማቅረብ ብቃት እንዳላት ዛሬ ተናግራለች። ዛሬ ምሽቱ ያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ወደ ጋቢና ዝግጅቶቻችን ልምራችሁ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማግዘርና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ Let's cross boundaries together.
ወደ መጀመሪያው ፕሮግራማችን ስናልፍ የዓለም የጤና ድርጅት ዋና ስራ አስኪያጅ ለመሰየም በጄኔቫ ጉባኤው በዛሬው ዕለት ተከፍቷል። በዛሬ የጋቢና ዝግጅት በዚህ ላይ አትኩረን ዘገባዎችንና ትንተናዎችን ይዘናል። የሥራ ዘመናቸውን አጠናቀው ስልጣን የሚለቁት የዓለም የጤና ድርጅት WHO ዳይሬክተር ማርጋሬት ቻን የዘንድሮውን የድርጅቱን ጉባኤ የከፈቱት አሁን ድርጅቱ ዋጋውን እያጣ ነው የሚሉትን ሰዎች ትችት ጠንከር ባለ ኃይለ ቃል በማስተባበል ነው። ትዝታ በላቸው ተጨማሪ ዝርዝር አላት።
ማርግሬት ቻን ላለፉት 10 ዓመታት የዓለም ጤና ድርጅት WHO በዳይሬክተርነት ካገለገሉ በኋላ ስልጣን ሊለቁ ነው። ነገ ማክሰኞ ለሚመረጥ ይህን ለዓለም ጤና ጥበቃ ዋና ቁልፍ የሆነ ድርጅት ለሚመራ ሰው ስልጣኑን ሊያስረክቡ ነው። ዛሬ ጄኔቫ ውስጥ ለተሰበሰበ የዓለም ጤና ድርጅት ጉባኤ የመጨረሻ ንግግራቸውን ሲያደርጉ ቻን የሥራቸውን ስኬታማ ውጤት የዘረዘሩ ሪፖርት አቀርበዋል። ባለፉት 10 ዓመታት ያስተዳደር ዘመናቸው በህዝባዊ ጤና ጥበቃ ስለተደረገው ግስጋሴ በዚህ ወር ይፋ ካደረጉት ሪፖርት ነው ጨምቀው ያቀረቡት።
The report sets out the facts and assesses the trends. But makes no effort to promote my administration.
ጭብጦችን ያስቀምጣል፣ አዝማሚያዎችን ይገመግማል። ሆኖም ለአስተዳደሬ እውቅና ለመሻት የተዘጋጀ አይደለም። የዓለም ጤና ድርጅት WHO ዋጋ ያጣ ነው የሚለውንም ትችት ያጣጥላል። ምክንያቱም ጭብጡ የሚያሳየው ሌላ ታሪክ ነውና።
ሪፖርቱ ስኬቶችን ብቻ ሳይሆን እንቅፋቶችን እንዲሁም በድርጅቱ ታሪክ ታላቅ ምርታ የሆኑትንም ክስተቶች ያካተተ ነው ብለዋል ቻን። ከተገኙት ስኬቶች መካከል የኤችአይቪ ህክምና መድኃኒትን ዋጋ ለመቀነስ የዓለም ጤና ድርጅት ያደረገውን ትልቅ ትግል እንደ ምሳሌ ጠቅሰዋል። የተዘነጉ የሚባሉ የትሮፒክስ በሽታዎችን በማጥፋት ወይንም በመቀነስ ስለተደረገው ግስጋሴም ጠቅሰዋል። ያምሮ ጤና ጥበቃን ከተደበቀበት ይፋ አውጥቶ ለህክምና መታገልን የልጅነት ልምሻ በሽታን ከምድር ገጽ ለማጥፋት መቃረብን እንደ ከፍተኛ ድሎች ዘርዝረዋል። ማርጋሬት ቻን የድርጅቱን ድክመቶችም አልሸሸጉም። ለምሳሌ በምዕራብ አፍሪካ የገባውን የኢቦላ ተላላፊ በሽታ የጤና ጥበቃ ድርጅቱ ቀድሞ ባለማወቁም ኃላፊነት ወስደዋል።
But WHO make quick course corrections, brought the 3 outbreaks under control through teamwork and partnerships, and gave the world its first Ebola vaccine that confers substantial
potential. All right, everybody out there, this is Gabina VOA.
Gabina VOA.
Everybody, guanta!
Guanta! Mama!
እያደመጣችሁ የምትገኙት ጋቢና ቪኦኤ ነው። ለዘገባው ትዝታ በላቸው እናመሰግናለን። የኢትዮጵያ የቀድሞ የውጭ ጉዳይ ሚኒስቴርና የጉዳይ የጤና ጥበቃ ሚኒስትር ዶክተር ቴድሮስ አድሃኖም የዓለም የጤና ድርጅት WHO ለመምራት በእጩነት ከቀረቡት 3 ተወዳዳሪዎች አንዱ ናቸው። የዓለሙ ድርጅት አባል ሀገራት በዛሬው ዕለት በጀመረው ጉባኤ ድምጽ እንደሚሰጡ ይጠበቃል። የዶክተር ቴድሮስ አድሃኖን እጩነት በኢትዮጵያውያን ዘንድ መከፋፈልንም ፈጥሯል። በአንድ ወገን ዶክተር ቴድሮስ በኢትዮጵያ የጤና ዘርፍ እንዲሁም የዓለም አቀፍ ድርጅቶችን በመምራትና በጋራ በመስራት ዘርፈ ብዙ ለውጦችና መሻሻሎችን አስመዝግበዋል የሚሉ ሲደግፏቸው፣ በአንጻሩ ዶክተር ቴድሮስ ያገለገሉት መንግስት የዜጎቹን መብት የሚጋፋ ፍትሃዊ የጤና አገልግሎቶችን ለዜጎች ማዳረስ ያልቻለና እንደ ኮሌራ ያሉ በሽታዎችን የተለየ ስም በመስጠት አጣዳፊ ተቅማጥና ትውከት በሚል መድኃኒት እንዳይደርስ አድርጓል፣ ለዓለም ጤናም አሉታዊ የመሸፋፈን ስራ ተሰርቷል በሚል አጥብቀው በመቃወም ላይ ናቸው። ሄኖክ ሰማስጌር ደጋፊና ተቃዋሚዎቹን እንዲሁም የዓለም አቀፍ የጤና ድርጅት መሪዎችና ባለሙያዎችን ያነጋገረበት ውይይት ቀጥሎ ይቀርባል።
ታላቅ አውሮፓ አቀፍ ሰልፍ በስዊዘርላንድ ጄኔቫ።
የዓለም የጤና ድርጅት አባላት በጄኔቫ ድምፅ ለመስጠት ሲሰባሰቡ ኢትዮጵያውያን በሁለት ጎን ቆመው የተቃውሞና የድጋፍ ሰልፎችን ያደርጋሉ።
ቴድሮስ አዳኖም ለዓለም የጤና ድርጅት ሥራ አስኪያጅነት ለመጨረሻ ምርጫ ቀርቧል። ጤናን ለፖለቲካ መሳሪያነት በመጠቀም በኦሮሚያና በኦጋዴን
ለእጩነት የቀረቡት የቀድሞ የውጭ ጉዳይና የጤና ጥበቃ ሚኒስትር ዶክተር ቴድሮስ አዳኖም ኢትዮጵያና አፍሪካን ወክለው፣ ዶክተር ሰኒያ ንሽታ ከፓኪስታን፣ ዶክተር ዴቪድ ናባሮ ከብሪታንያ ናቸው።
Meet Dr. Tedros Adhanom Ghebreyesus. He reduced child mortality by two-thirds, HIV infections by 90%, malaria mortality by 75%, and mortality from tuberculosis.
የዶክተር ቴድሮስ የምረጡኝ ዘመቻ በጤና ጥበቃ ሚኒስትርነት ዘመናቸው የሰሯቸው ያለውን ሲዘረዝር 3500 የጤና ጣቢያዎች በላይ ማሰራታቸውን፣ 16000 የጤና ኬላዎችን በመስራት የህፃናት ሞት በሶስት አራተኛ መቀነሳቸውን፣ ሌሎች ተላላፊ በሽታዎች ማለትም እንደ ኤችአይቪ ኤድስ፣ የወባ በሽታ ያሉ እንደዚሁ መቀነሳቸውን ዘርዝሮ ያቀርባል።
ዶክተር ቴድሮስ aims for an advanced WHO.
የዶክተር ቴድሮስን እጩነት የሚቃወሙ የሚደግፉና በገለልተኝነት ለመመልከት የሚሞክሩ መሆናቸውን የሚገልጹ በርካታ ሰዎች የተሳተፉባቸውን ውይይቶች ለዛሬ ምሽት አዘጋጅተናል። አብራችሁ እንድትቆዩ እየጋበዝን በጄኔቫ የተቃውሞ ሰልፍ ከጠሩን ጀምርና ከዚያ ወደ አዲስ አበባ በማምራት ድጋፍ በመስጠት ላይ ያሉን እናነጋግራለን። በተቃውሞ ዶክተር ቴድሮስ አዳኖም የዓለም የጤና ድርጅትን ለመምራት ብቃት የላቸውም፣ እንደዚሁም ደግሞ የተለያዩ የሰብአዊ መብት እንደዚሁም ደግሞ የፖለቲካ አስተዳደር ጥሰቶችን ይጠቅሳሉ። እንግዶቹን ላስተዋውቃችሁ። ስብስብ ለኢትዮጵያ ሰብአዊ መብቶች በኢትዮጵያ የሚባል ድርጅት የሚመሩት ያሬድ ኃይለማርያም እና በአውሮፓ የሚደረጉ የተቃውሞ ሰልፎችን ደግሞ የሚያስተባብሩት አቶ ዘላለም ተሰማ ናቸው። እንደምን አመሻችሁ? እንኳን ወደ ውይይቱ በሰላም መጣችሁ።
ጤናስጥልኝ ሄኖክ።
እንግዲህ በቅድሚያ የሰብአዊ መብት ጥሰቶች እንዳሉ መዝግባችሁ በተለይ ለዓለም የጤና ድርጅትና ለተለያዩ መንግስታት የሰጣችሁበት ሁኔታ አለ። አቶ ያሬድ፣ እስኪ ስራችሁ ምን እንደሚመስል በምን መልኩ ደግሞ ይህንን መረጃ ለዓለም ሕዝብና መንግስታት እያቀረባችሁ እንደሆነ በመግለጽ ቢጀምሩ።
አመሰግናለሁ። እንግዲህ እዚህ ድርጅት መሪነት በዋና ዳይሬክተርነት የሚመረጠው ሰው ለፖለቲካ፣ ለባህል እንዲሁም ለማህበራዊ ግንኙነቶችም ይሁን ልዩነቶች ዳይቨርሲቲ በጣም የማቻቻል ቅን ልቦና የሚሆን ሰፊ አእምሮ ያለው ሰው መሆኑ እንደ አንድ ቅድመ ሁኔታ የተቀመጠበት ነገር አለ። ኢትዮጵያ ውስጥ እጅግ ከፍተኛ የሆነ የሰብአዊ መብት ጥሰቶች ላለፉት 10 አመታቶች ሲፈጸሙ እኚህ ሰው አንድም ጊዜ እነዚህ የሰብአዊ መብት ጥሰቶች እንዲቆሙ ወይም ሲያወግዙ ወይም ሲቃወሙ ሳይሆን እንደውም ተበዳዮችን ጭምር በአደባባይ ወጥተው ሲዘልፉ ሲያቋሽሹ የተሰሙ ሰው ናቸውና ከ10,000 በላይ የሚገመቱ ሰዎች ባለፉት 25 አመታት በኢትዮጵያ ውስጥ በግፍ ተገድለዋል። ቁጥራቸው በ10,000 የሚገመቱ ሰዎች በየማጎሪያ ቤቱ ታስረው ሕክምና ተከልክለው ለተለያየ ወረርሽኝ በሽታዎች ሁሉ እንዲጋለጡ ተደርጎ ሲሰቃዩ እኚህ ሰው ድምጻቸውን ያሰሙ ሰው አይደሉም። እንደ ኦጋዴን አይነት ክልልን ብንወስድ ለረጅም ጊዜ ክልሉ ውስጥ ባለው ችግር ዓለም አቀፍ የጤና እርዳታ የሚሰጡ የሰብአዊ መብት ድጋፍ የሚያደርጉ ድርጅቶች እንኳን ወደ ክልሉ እንዳይሄዱ ጭምር መንግስት ሲያግድ እኚህ ሰው ድምጻቸውን ያሰሙ አይደሉም። እንዲህ አይነት ለሰው ልጅ ክብር፣ ለሰብአዊ መብቶች መከበር ምንም አይነት ደንታ የሌላቸው ሰው ወደ እንዲህ አይነት ዓለም አቀፍ ተቋም እንዲመጡ ማድረግ በኢትዮጵያ ውስጥ እየተፈጸመ ላለው የሰብአዊ መብት ጥሰት ምናልባትም ድጋፍ እንደመስጠት ጭምር ነው የሚሆነው። በህዝብም ባንደ መቀለድ ነው የሚቆጠረው። ስለዚህ በላለፉት በርካታ አመታት ውስጥ በተለይም ደግሞ እሳቸው ሚኒስትር በሆኑበት ጊዜ ውስጥ የተፈጸሙ ያልናቸው የሰብአዊ መብት ጥሰቶች፣ በየእስር ቤቱ የተፈጸሙ የማሰቃየት ተግባራቶችን እንደ ርዕዮተ ዓለሙን አይነት ጋዜጠኛ እስር ቤት ውስጥ ህክምና ተጠይቃ እንዳታገኙለት የተደረገበትን ሁኔታ ከሳቸው የስልጣን ዘመን ጋር እና ይሄ ትልቅ ድክመት መሆኑን ጭምር በማሳየት ለሚመለከታቸው መንግስታት፣ ለምርጫውን ለሚሳተፉ አካላት እና በተለይም ለዚህ ተቋም ባለስልጣናት ደብዳቤዎችን፣ ሪፖርቶችን ከሌሎች ዓለም አቀፍ የሰብአዊ መብት ድርጅቶች ጋር በመሆን አግብተናል፣ ግፊት ለማድረግ ሞክረናል። እኚህ ሰው ለዚህ ቦታ የሚገቡ ሳይሆን እንደውም በተቃራኒው ኢትዮጵያ ውስጥ ለተፈጸመው የሰብአዊ መብት ጥሰት በስልጣን ላይ ካሉት ሌሎች የመንግስት አካላት እኩል በህግ ተጠያቂ የሚሆኑ ሰው ናቸው ብለን ነው አቋም የያዝነው። የምንቃወመውም ከዚህ አንግል።
አቶ ዘላለም ተሰማ ከእርሶ እንስማ ደግሞ በአውሮፓ ሰላማዊ ሰልፍ አቅዳቸዋል። መቼ እንደሚካሄድና ለምን የዶክተር ቴድሮስ አድሃኖምን እጩነት እንደምትቃወሙ ቢገልጹልን።
አንድ መሰረታዊ ጋር ያለበት ነገር ያለ ይመስለኛል። ይሄንን ተቃውሞ በተመለከተ አፍሪካን የሚወክል ካንዲዴት ዓለም ጤና ድርጅትን ቢመራ ያንን የአፍሪካን ችግር ማስተጋባት ቢችል ለኛ ክብርና ሞገስ ነው የሚሆነው እንጂ እኛ በወትሮውም እንደው አባዜ ይዞን የምንቃወመው ጉዳይ አይደለም የሚሆነው። የኛ ችግር ያለው ማናቸው እኚህ ሰው፣ ለዚህ ቦታ የታጩት ሰው ማናቸው ከሚለው ጋርና እሳቸው ከመጡበት የማህበራዊና የፖለቲካ ስርዓት ጋር በተያያዘ መንገድ ነው እኛ የመጀመሪያ ተቃውሞችን የምናሰማው። እሳቸው እንደው ኮንሲደር መደረግ መመረጡን እንተውና፣ ምክንያቱም ዶክተር ቴድሮስ አድሃኖም በኢትዮጵያ ውስጥ የተከሰተውን የኮሌራ በሽታ ለዓለም የለም በማለት እርዳታ እንዳይመጣ አድርገው እዛ ሀገር በዛ ምክንያት ሰዎች አልቀዋል። ስለዚህ ዋሽተዋል፣ ሰዎች አልቀዋል። ሁለተኛ ዶክተር ቴድሮስ አድሃኖም የዓለም ግሎባል ፈንድ በኢትዮጵያ ውስጥ ያለውን የኤድስ የቱበርክሎሲስ እና የወባ ወረርሽኝን ለመከላከል ያፈሰሰው 1.3 ቢሊዮን የአሜሪካ ዶላር ኦዲት እንደሚያመለክተው ብዙ ገንዘብ ተመዝብሯል። ይሄንን ከላይ ሆነው ሲመለከቱ የነበሩት ሌላ ሰው አይደለም፣ ጤና ጥበቃ ሚኒስትር በነበሩበት ጊዜ ዶክተር ቴድሮስ አድሃኖም ናቸው። ከዛ አልፎ ዶክተር ቴድሮስ አድሃኖም እኛ በምናውቀውና ባለን መረጃ መሰረት ጤና መሰረታዊ የሰው ልጆች መብት ነው እንደ ሌሎች ነገሮች ሁሉ። ያንን ነገር እንደ ሰብአዊ መብት ሳይሆን የሚመለከቱት እሳቸው እንደ ፖለቲካ መሳሪያ ነው የሚመለከቱት። አፍሪካውያንና የዓለም ህብረተሰብ ቆም ብላችሁ አስቡ፣ ለዓለም ጤና የሚበጅ አይደለም እኚህን ሰውዬ መምረጥ። እንደውም ለብርጫ መቅረብም አልነበረባቸውም። ተጠያቂነት ይኖራቸው የሚገባው ሌላ ቦታ ነበር፣ ይህ አልነበረም ሊሰጣቸው የሚገባው መድረክ ከሚል ነው እኛ ተቃውሞችን የምናከል።
አሁን ደግሞ ወደ አዲስ አበባ እንለፍ። ዶክተር ገመችስ ማሞ ለ54 ዓመታት የዘለቀው የኢትዮጵያ የሕክምና ማህበር ፕሬዚዳንት ናቸው። ዶክተር ቴድሮስ ብቁና ኃላፊነታቸውን በብቃት የሚወጡ መሪ ናቸው ይላሉ።
በእርግጠኝነት ብቃት አላቸው ብዬ አምናለሁ። የማምነው ዶክተር ቴድሮስ ስልጣን ላይ በነበሩበት ጊዜ፣ ጤና ጥበቃ ሚኒስትር በነበሩበት ጊዜ ቀርጸዋቸው የነበሩት ፖሊሲዎች ቪዥነሪ የነበሩ ፖሊሲዎች ናቸው። ፖሊሲዎችን መቅረጽ ብቻ ሳይሆን ደግሞ እነዛን ፖሊሲዎች ወደ ተግባር መለወጥ የቻሉ ሰው ናቸው። ከዛ ባሻገር ደግሞ በዓለም አቀፍ ደረጃ ብዙ ትልልቅ የሚባሉ ድርጅቶችን በቦርድ ሰብሳቢነት መምራት የቻሉ ሰው ናቸው። ስለዚህ የዓለም የጤና ጥበቃ ድርጅትን በዳይሬክተር ጀነራልነት የመምራት ብቃቱ አላቸው።
ምን ስኬቶች ነበሯቸው? በኢትዮጵያ በጤና ዘርፍ የጤና ጥበቃ ሚኒስትር ሆነው በሰሩባቸው ወቅቶች እንዲያው በተናጠል ይሄን አሳክተዋል ተብለው የሚገለጹ ፕሮጀክቶችም ሆኑ አጠቃላይ የፖሊሲ አፈጻጸሞች ምንድን ናቸው?
እንደምታውቀው የጤና ተቋማት በኢትዮጵያ ውስጥ የነበሩት የጤና ተቋማት በጣም በቁጥር አነስተኛ ነበሩ። እነዛን የጤና ተቋማት ቁጥራቸውን በእጥፍ አይደለም ከዛ በላይ በሆነ ደረጃ እንዲያድጉና ምናልባትም የጤና አገልግሎት በየወረዳው ደረጃ ላይ መዳረስ እንዲችል ያደረጉ ሰው ናቸው ነው አንዱ። ይሄ ነው እንግዲህ በጤና ኢንፍራስትራክቸር ላይ። ሁለተኛው የጤና ባለሙያዎችን በተመለከተ ነው። ጤና ባለሙያዎች አክሰለሬትድ የሆነ የጤና ባለሙያዎችን የማስመረቅ ዘመቻ ስለተያያዙት የአሁን ባሁን በአገራችን ውስጥ የጤና ባለሙያዎች ቁጥር በፊት እሳቸው ከመምጣታቸው በፊት ከነበረው አሁንም እንዳልኩ በጣም በጣም ትልቅ ለውጥ አለ። ለምሳሌ ወባ በኢትዮጵያ ውስጥ ገዳይ በሽታ ከመባሉት የሚቆጠር ነበር። ወባ በወባ ምክንያት ሞት አይ ቲንክ ከ60 ወር ከ70% በላይ ቀንሷል ነው። በኤችአይቪ ምክንያት ሞትም እንደዚሁ ድራስቲክሊ ነው የቀነሰው። ስለዚህ እነዚህ ሁለቱ ትልቅ አቺቭመንቶች ናቸው። በእንትን ደረጃ የእናቶችና ህፃናት ሞት ኢትዮጵያ የሚሊኒየም ዴቨሎፕመንት ጎልን ካሳካችባቸው ምክንያቱም ከጊዜው ቀድማ ያሳካችን ብቻ ያሳካችው አንዱ እንትን ይሄ ነው። የእናቶችና የህፃናት ሞት ቁጥር መቀነስ ነው።
እንግዲህ ዶክተር ገመችስ ከዚህ ጋር ደግሞ ተያይዞ የሚነሳ አለ። እሱ ምንድነው በኢትዮጵያ ድርቅ በሚከሰትበት ጊዜና በተለያዩ አጋጣሚዎች ደግሞ እንደዚሁ የአጣዳፊ ተቅማጥና ትውከት በሽታ እንደሚከሰት አሁንም በቅርቡ በሶማሌ ክልል እንደዚሁ በሽታው እንዳለ ይታወቃል። ይሄ በሽታ ወደ ኮሌራ መሆኑን የኢትዮጵያ መንግስት አላወጀም። ይሄንን ደግሞ በመደበቅ ረገድ አስቀድሞም የጤና ሚኒስትር ይያሉ ዶክተር ቴድሮስ አድሃኖም ብዙ ስራ ሰርተዋል። ይሄ ደግሞ የዓለምን ጤና የሚያውቅ በሽታን ከዓለም መሰወር ለዓለም የጤና ድርጅት መሪነት አያበቃም በሚል የሚሰጡት አስተያየት አለ። እንዴት ያዩታል እርሶ?
እንግዲህ ሰዎች የየራሳቸው አስተያየት አላቸው። ያ አስተያየት በተጨባጭ ሁኔታ የተደገፈ ካልሆነ በስተቀር ኮመንት ማድረጉ ይከብዳል። እኔ እንደ ግለሰብ እንደ ሐኪም አጣዳፊ ተቅማጥና ትውከት በሽታ ያለበትን በሽተኛ አክሚያለሁ። ያ በሽተኛ ኮሌራ ነበር ወይ? የለም፣ መንግስቴ ኮሌራ ነው ብሎ የነገረኝ ነገር ስለሌለ የታወቀም ነገር ስለሌለ ምንም ኮመንት ማድረገው ነገር የለም። ግን አጣዳፊ ተቅማጥና ትውከት በሽታ በየጊዜው ይከሰታል።
እርሶ ግን ሐኪም ነዎት? ዶክተር ገመችስ እዚህ ላይ ሐኪም ነዎት? መንግስቶት ኮሌራ ነው አይደለም የሚለውን ሊነግሮት አይገባም። ኮሌራ መሆኑን አለመሆኑን በላብራቶሪ ማወቅ ይቻላል በሁለት ቀን ጊዜ ውስጥ ነው። ይሄ ሁኔታ ላይ የኢትዮጵያ መንግስት መፍቀድ አለመፍቀድ ነበረበት በሐኪምና በበሽተኛ መሃል ገብቶ?
እኔን አሁን ብትጠይቀኝ ኮሌራ መሆኑን በምን ታውቃለህ ብትለኝ ኮሌራ ለመመርመር የሚያስችል አቅም የለኝም እንደ ሐኪምነቴ። እሺ፣ ግን የትኛው ተላላፊ የሆነ በሽታ መደረግ ያለበትን ጥንቃቄ አድርጌ በሽተኛዬን ማከም ኃላፊነቴ ነው። ያ ነገር ኮሌራ መሆኑን ማረጋገጥ የሚችለው ሴንትራል ላቡ ነው። ሴንትራል ላቡ ኮሌራ አይደለም ብሎ ከነገረኝ ኮሌራ አለመሆኑን ነው የምቀበለው እንጂ አይ የለም ኮሌራ ነው ለማለት እኔ ማረጋገጫ ማምጣት አለብኝ።
የዓለም የጤና ድርጅት ውድድር ዙሪያ በርካታ የዓለም አቀፍ የመገናኛ ብዙሃን ዘገባዎችና አስተያየቶችን እያቀረቡ እያስተናገዱ ይገኛሉ። ከ2009 ዓ.ም እንደ አውሮፓውያን ዘመን አቆጣጠር ጀምሮ እስከ 2017 ድረስ የዩናይትድ ስቴትስ የተላላፊ በሽታዎች መከላከያና መቆጣጠሪያ ድርጅት ሲዲሲ ስራ አስኪያጅ የነበሩት ቶም ፍሪደን በኒውዮርክ ታይምስ ባሳተሙት ርዕሰ አንቀጽ በኢትዮጵያ አጣዳፊ ተቅማጥና ትውከትን ኮሌራ አለማለት በሕዝብ ጤና ላይ ያመጣው ለውጥ የለም ብለዋል። ለአሜሪካ ድምጽ ከተናገሩት ጥቂቱን እናሰማችሁ።
During the time that Tedros was health minister, it would not have made any difference. Calling cholera acute watery diarrhea does not result in...
Tedros, የጤና ጥበቃ ሚኒስትር በነበሩ ጊዜ ኮሌራን በስሙ ከመጥራት ይልቅ አጣዳፊ ተቅማጥና ትውከት ብሎ መጥራት ከመከላከያው የሚቀንሰው ነገር የለም። ማንም የበለጠ አይታመምም ወይም አይሞትም። ከዚያን ጊዜ ወዲህ ለምሳሌ ለኮሌራ አዲስ ክትባት ተገኝቷል። በአሁኑ ጊዜ አጣዳፊ ተቅማጥን ኮሌራ ብሎ ለመጥራት የአፍሪካ ሀገሮች ላብራቶሪ ውስጥ ጥናትና ሙከራ ማድረግ ይኖርባቸዋል። ከተረጋገጠ በኋላ የኮሌራ ክትባት ይሰጣል ማለት ነው። ይህ እንግዲህ ባለፉት 2 ዓመታት ውስጥ የተገኘ ክስተት ነው።
I really had 2 points that I wanted to make in that letter. The first was that it's a compromise and not a great practice.
በዚያ ለኒውዮርክ ታይምስ በላኩት ጽሑፍ ሁለት ነገሮችን ነው አጉልቼ ማሳየት የፈለኩት። አንደኛ ቴዎድሮስ የጤና ጥበቃ ሚኒስትር በነበሩ ጊዜ አጣዳፊ ተቅማጥን ኮሌራ ብሎ ያለመጥራት ያስከተለው የከፋ ጉዳት ያለመኖሩን ነው። ሁለተኛው ላሰምርበት የምወደው ነጥብ ኢትዮጵያ ውስጥ ቴዎድሮስ የዘረጓቸውን አስደናቂ የጤና መርሃ ግብሮች እኔ በግሌ አውቃቸዋለሁ። በእነዚህ ፕሮግራሞች የብዙዎችን ሴቶችና ልጆች ሕይወት ከሞት ማትረፍ ተችሏል። እንዲህ አይነቱን ለውጥ ያስመዘገበ እርምጃ ነው መደገፍ ያለበት።
የተከታተላችሁ የምትገኙት ጋቢና ቪኦኤ ነው። እንደ አውሮፓውያን አቆጣጠር ከጥር 2017 ጀምሮ ከ5000 በላይ ሶማሊያውያን ስደተኞች ወደ ኢትዮጵያ መግባታቸውን የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን አስታውቋል። ይህም ሆኖ በጎረቤት ሶማሌ የተከሰተው ኮሌራም ቢሆን በኢትዮጵያ ሶማሌ ክልል የታየው የአጣዳፊ ትውከትና ተቅማጥ በሽታ እየመጡ ባሉት ስደተኞችና በካምፖች ውስጥ አለማጋጠሙን በአዲስ አበባ የኮሚሽኑ ቃል አቀባይ ገልጸዋል። የኮሚሽኑ ቃል አቀባይ የሆኑት አቶ ክሱት ገብረ እግዚአብሔርን ያነጋገረው እስክንድር ፍሬው ተከታዩን ዘገባ ልኳል።
የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን ሰሞኑን ይፋ ያደረገው መረጃ እንደሚያሳየው እንደ አውሮፓውያን አቆጣጠር ከግንቦት 1 2017 ጀምሮ ባሉት 15 ቀናት ብቻ 175 ሶማሊያውያን ስደተኞች ወደ ኢትዮጵያ ገብተዋል። በኢትዮጵያ 249,000 ሶማሊያውያን ስደተኞች እንደሚገኙ የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን የአዲስ አበባ ቢሮ ቃል አቀባይ አቶ ክሱት ገብረ እግዚአብሔር አስተውሰዋል። እንደ አውሮፓውያን አቆጣጠር ከጥር 2017 ጀምሮ ደግሞ ወደ ኢትዮጵያ የሚገቡት ሶማሊያውያን ስደተኞች ቁጥር እየጨመረ መምጣቱን ገልጸዋል።
ሶማሊያ ጉዳይ ላይ እንደምናቀው ከ2011 እንደ ፈረንጆች አቆጣጠር ጀምሮ እስከ 2013-14 በነበረው ጊዜ በጣም ቁጥሩ ከፍ ያለ የመጣበት ሁኔታ ነበረ። ከ2015-16 ጀምሮ ደግሞ ቁጥሩ በጣም ቀንሶ በቀን እስከ 10 ወይም ከዛ በታች የሚመጣበት ሁኔታ ነበር። ዘንድሮ አዲሱ እንደ ፈረንጆች አቆጣጠር ጃንዋሪ ላይ ደግሞ ቁጥሩ ማሻቀብ ጀመረ።
ከጥር ጀምሮ ቁጥሩ ማሻቀብ ጀምሯል።
ስለዚህ ከባለፈው 2 አመታት በተለይ ሲነጻጸር አሻቅቧል ቁጥሩ። በቀን ወደ 37 ሰዎች እየመጡ ነው። በ10ና 20 መካከል ከነበረው ጋር ሲነጻጸር ቁጥሩ ትንሽ አሻቅቧል።
የስደተኞቹ ቁጥር መጨመሩ እየተገለጸ ያለው በአገሪቱ የኮሌራ ወረርሽኝ መከሰቱን የሶማሊያ ፌደራል መንግስት ባስታወቀበት፣ በኢትዮጵያ ሶማሌ ክልልም እንደዚሁ የአጣዳፊ ትውከትና ተቅማጥ በሽታ መከሰቱ በተገለጸበት ወቅት ነው። ቃል አቀባዩ አቶ ክሱት እንዳሉት ግን እስካሁን በተጠቀሱት በሽታዎች የተያዘ ስደተኛ አላጋጠመም።
ሶማሊያ ላይ ተከሰተ በተባለው ወረርሽኝ ምክንያት በሽታው ይዘው ወደ ኢትዮጵያ የመጡት ስደተኞች በሽታውን ይዘው እንዳይመጡ ድንበር ላይ በጣም ጥብቅ የሆነ ክትትል ይደረጋል። ከዛም በፊትም ቢሆን በሽታ ኖረም አልኖረም ድንበር ላይ የሚገቡ ስደተኞች ከምዝገባ በተጨማሪ ለጤንነታቸው ዝርዝር ጥናት ይደረጋል፣ ምርመራ ይደረጋልና ይሄ ተጠናክሮ ቀጥሏል። አሁን ደግሞ በኢትዮጵያ ሶማሌ ክልል በተከሰተው የአጣዳፊ ትውከት በሽታ ምክንያትም በመንግስት የተደራጀ እስከ መጨረሻው የመስተዳድር ፖይንት ድረስ የሚሄድ መዋቅሮች አሉ። ዩኒክሲአርም እዛ ውስጥ ገብቶ አብሮ ከነሱ ጋር እየሰራ ነው። ስለዚህ እስካሁን ጥሩ ውጤታማ የሆነ የመከላከል ስራ እየተሰራ ነው። ሲገቡም ይዘው በሽታውን የመጡ ያጋጠመን የለም። ስደተኛ ካምፖች ውስጥም አንድም የበሽታው ምልክት የታየበት ሁኔታ የለም።
ለጎረቤት ሀገራት ስደተኞች ሁልጊዜም በሮቿን ክፍት በማድረግ በተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን የምትጠቀሰው ኢትዮጵያ በወረርሽኙ ምክንያት የጣለችው ገደብ እንደሌለም ቃል አቀባዩ ተናግረዋል።
እንደዛ አይነት ምንም አይነት ምልክት የለም። ድንበሮቹ አሁንም ቢሆን ክፍት ናቸው። የተደረገ ነገር ቢኖር የምርመራው ድንበር ላይ የሚደረገው የጤና ምርመራ በተለይ ከመቼውም በበለጠ ተጠናክሮ ባለሙያዎች ተጠናክሮ እዛ ድንበር ላይ ባለሙያዎች በአብዛኛው እንግዲህ ካምፖች ላይ የነበሩትም ቢሆን እዛ መጥተው የበለጠ ተጠናከረ ምርመራ እንዲያደርጉ ነው እየተደረገ ያለው። ስለዚህ ስደተኞች እንዲገቡ ከመፍቀድ አንጻር በፍጹም የተቀየረ ነገር የለም።
ከሌላዋ ጎረቤት ሀገር ደቡብ ሱዳን በየቀኑ ወደ ኢትዮጵያ የሚገቡ ስደተኞች መኖራቸውንም ቃል አቀባዩ አቶ ክሱት ገብረ እግዚአብሔር አመልክተዋል። ይህም ሆኖ በየቀኑ የሚገቡት ስደተኞች ቁጥር ከፍና ዝቅ የማለት አዝማሚያ እንደሚያሳይ ጠቅሰዋል። በቀን እስከ 2000 የሚገቡበት ጊዜ እንደነበር፣ አሁን ግን በየቀኑ የሚገቡት ስደተኞች በአማካኝ 100 መሆናቸውን ጠቁመዋል። ይህ ግን በአገሪቱ ያለው የሰላም ሁኔታ መሻሻሉን እንደማያሳይ ነው ያስረዱት። በኢትዮጵያና በአካባቢው ሀገራት የተከሰተው ድርቅ በስደተኞች ላይ ያሳደረው ተጽዕኖ ምን ይመስላል? በተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን የኢትዮጵያ ቃል አቀባይ አቶ ክሱት ገብረ እግዚአብሔር ለዚህና ለሌሎችም ጥያቄዎች የሰጡትን ምላሽ በሌላ ዘገባ መለስበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እንግዲህ የዛሬው ጋቢና ጉዟችን በዚሁ ተጠናቋል።
በፌስቡክ አስተያየቶቻችሁን ላኩልን @ቪኦኤ አማሪክ ላይ፣ በትዊተርም እንደዚሁ #ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱ።
እናስተናግዳችሁ የምሽነውን የመስታወት አድራጋውና
ሄኖክ ሰማእግዜር ነን። በቴክኒክ ዝግጅታችን ያቀነባበረው ሞክቢል ያበሮ ነው። ከጋቢና ዲጄ ፋቱ ጋር በመሆን እንሰናበታለን።
መልካም ምሽት።